Gambino BOA.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ።
የበጸሎት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ
በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረትን የተመለከተ አንተነህን ኪነ ጥበብን ለሰብአዊነት ማፍኪያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጥሩ ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የኔ ቆይታ የተጀመረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው።
በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። 2 ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንተሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ 2 ዓመት እዛ ውስጥ ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ የለፋን ለብቻችን ምንም ሊሆን አልቻለም፣ ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው።
ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህሪያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው፣ የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ?
እውነት ለመናገር እንደው እኔም ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊስ ሴንተር ዋጋ አስከፈለን። የራስ የእኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው፣ ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል። ብዙዎቻችን ዝም ባለ አለም ውስጥ ስንኖር የሆኑ ሰዎች ካጠገባችን እየሄዱ ምን እንደሆነ አናውቅም ነበር እና ወደ ህዝቡ ለማድረስ ትልቁ አላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው፣ ይወጣል ምናምን ያቆማል፣ ግማሹ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያደርግ ሳይ በጣም ነው ያለቀስኩት። እኔ ራሴ በጣም ደነገጥኩ፣ ይህን ያህል በቃ መልእክታችን አስተላልፈናል በሚል እና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋንድ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ።
አንተነህ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበርስ በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ፣ ከዚህ በኋላ ደግሞ ሌላው ይተካል ያላልክበት ምክንያት ምንድን ነው?
እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጭ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት 42 ሁሉም በዚህ ሰዓት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረሁት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዘው ከሚንቀሳቀሱት ውስጥ ማለት ነው። ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ 9 ዓመት ሆኖኛል እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድን ነው? ታማሚዎች በስራችን አሉ፣ እነሱን ሕክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ዘድት ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀስን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱም ሀሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን እኔ ያለሁበት ሁኔታ እና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ ምክንያቱም ታማሚዎቹ ብዙ ተስፋ ያደርጋሉ። በየጊዜ ሳያቸው የሆነ አዲስ ነገር ይዤ እንዲሄድ ይጠብቃሉ እና ከዛ አንጻር በዛ መልክ ነው ያለው። አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጪያቸውን በመጋራት ዲያለስስ እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቅ አላማችን ምንድን ነው? ራሱን ችሎ ይሄ በጎ አድራጎት ድርጅት ከልመናም ወጥተን በየቀኑ ሚዲያ ላይ ወጥቶ መለመኑም ትንሽ አሰልቺ ነው እና ወደዛ ሀሳብ ሁሉ እየመጣን ነው። ግን ትቼ ማልወጣበት እንግዲህ የራሴው ስለሆነ ይህንን ሀሳብ ሰዎች ላይ ትቶ መውጣቱ ስለከበደኝ ነው።
አንቺ ስትኖሪ እኮ ነው እነዚህ እቃዎች ዋጋ የሚኖራቸው። ምን ትላለች?
ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞትን እንደ ሞት ባልፈራ ነው ነበር።
ከላምባ ተረፍክ የምትለው ምን ነገር አለ? ጭራሽ መሀከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበረ።
እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም፣ ግን ትልቁን የሰው ህይወት ተርፏል። ብዙ ብዙ የሰው ህይወት ተርፏል። እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው ማስበው። ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት እንቅስቃሴዎች ጀምረዋል። ብዙ ሰዎች አዌርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ፊት ለፊት ወጥተው መረዳት የሚችሉበት ነገር መጥተዋል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ሰሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረህ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው እና ፊልሞቻችንን ስታይ ደግሞ አብዛኛው ይህ ሁሉን መከራ የተሸከመ ህዝብ የምናሳየው አኗኗር እና የምናሳየው ወጣ ያሉ ጉዳዮች እንዴ አንዳንዴ እዚህ ሀገር የለንም እንዴ እስኪባል ድረስ የሚያስወቅስ ነው። ፊልም ሰሪው ጋር እና ብዙ ችግሮቻችን አሉ በየጓዳ የተደበቁ። ከዛ አንጻር ብዙ የቤት ስራ መስራት የሚጠበቅብን ይመስለኛል ሁላችንም። ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚችሉት ደግሞ እንዳደጉት ሀገራት እንግዲህ እነ ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነው እና እኛም በተሸከምነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው ማስበው ከፊልሙ ጋር በተያያዘ።
አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች እንዲሁም ደግሞ በመላ ዓለም የሚገኙ የእናንተን እንቅስቃሴዎች በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት?
ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት
በአካል መጥቶ መገኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ ከኤፍዲሲኦ ብሎ በኢትዮጵያ ንግድ ባንክ 10091822559 ላይ ያቅሙን ያህል ቢያደርግ
አንደኛ ከስራችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያለስስ ወጪያቸውን የመጋራት ስራ ላይ ቢሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ህክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክት ቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ።
እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድን ነው? ከአንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይ? በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይህም ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራልን።
ያው እንግዲህ ወደፊት ብዙም እኔ ከሀገራዊና ከማህበረሰባዊ ይዘታቸው የወጡ ፊልሞች ለመስራት ብዙም ሀሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት ወደ ተከታታይ ድራማና እነዚህ ላይ ሀገራዊ ፋይዳ ያላቸው ነገር ለመስራት እንግዲህ አቅሜ በቻለው መጠን እየሞከርኩ ነው፣ እየሰራውም ነው ያለሁት። ከላምባ ጋር በተያያዘ እጅግ ያው ብዙዎቹ ከባድ ናቸው። በጣም አስደንጋጭ ገጠመኞች አሉ። በተለይ የመጨረሻው ትዕይንት ሲቀረጽ እሷ የምትሞትበት እና ግሩሜ ወንድሟ የሚሰማበት ትዕይንት ላይ መሞቷን ሲሰማ የሚጮህበት ትዕይንት አለ። እየጮኸ በሚያለቅስበት ሰዓት ላይ ካሜራ አዘገጃጅተን እየጠበቅን ነበረ። ነገር ግን ትዕይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድነው የሆነው? ግሩሜ ሙሉ ለሙሉ በቃ ራሱን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የኔም ስራ አክሽን ወይም ደግሞ ከትያልክ እንደዚህ ያርግ አክት አድርግ የሚባልበት አልነበረም እና በቃ ያገኘነውን ምስል ነው የወሰድ ነው እንጂ በትወና ውስጥ ወይ ደግሞ እንዲያርግ እንዲያርታርክ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንም ውስጣችን ታፍነው ቀርቶ ነበር። ግሩሜ ግን በዛ ሰዓት በጮህና ባለቀሰ ሰዓት እርሙ እንደማውጣት አይነት ነገር ማለት በሰምቶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና ሁሌ ከዓይኔ አይጠፋም። ያ እንትን ከባድ ጊዜ ነበረ።
በርካታ አድማጮችና ተመልካቾች ፊልሙን ያዩት ይመስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ኃይሌ እጅግ በጣም አመሰግናለሁ። ስላገኘሁ ደስ ብሎኛል። ቀሪ ዘመንህም በስኬት የታጀበ እንዲሆን በእጅጉ እመኝልሃለሁ። አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ።
ጋቢና መዝናኛ ከአሜሪካ ድምፅ ይቀጥላል። አጫጭር ዓለም አቀፍ የመዝናኛ ዜናዎችን እናሰማችሁ። በዩናይትድ ስቴትስ ቴነሲ ግዛት የትምህርት መስሪያ ቤት ማውዝ የተሰኘው መጽሐፍ ለተማሪዎች እንዳይሰራጭ ማገዱ መሰማቱ የፈጠረው ዜና የመጽሐፉ ሽያጭ እንዲጧጧፍ ረድቶታል። መጽሐፉ በአማዞን የመጽሐፍ መሸጫ አውታር ላይ በብዛት ከተሸጡ 20 መጽሐፍት መካከል በ12ኛ ደረጃ ላይ ተገኝተዋል። በፑሊትዘር ሽልማት አሸናፊ ደራሲ አርት ስፒግልማን የተጻፈው ልብ ወለድ ስለ አይሁዶች ጅምላ ፍጅት ወይም ሆሎካስት የሚናገር ነው። በቴነሲ መጽሐፉ የታገደው አስነዋሪ ቋንቋ ተጠቅሟል፣ እርቃን ሴቶችንም አሳይቷል በሚል ነው። መጽሐፉ ከጅምላ ፍጅቱ የተረፈ አባትን ውጣ ውረድ ያስቀኛል። ቻይና ለቤጂንግ ክረምት ኦሎምፒክ ያዘጋጀችው የእንግሊዝኛ ሙዚቃ የተከፋፈለ የሕዝብ ምላሽ አግኝቷል። በቻይናውያን የማህበራዊ አውታር ተከታዮች ዘንድ ሙገሳ ሲቸረው፣ ከሀገር ውጭ ባሉ አድማጮች ግን ከእውነት የራቀና አሸማቃቂ መሆኑን የሚጠቅሱ አስተያየቶች ተሰምተዋል። በቻይና በታገደው የትዊተር ገጽ ላይ የሙዚቃው ግጥምና ቻይና ከኦሎምፒኩ ጋር ያወጀችው ጥብቅ የቁጥጥር አሰራር የሚጣረስ መሆኑን በመጥቀስ ትችቶች ተሰራጭተዋል። ዘገባው የሮይተርስ ነው። ታንዛኒያ በኔትፍሊክስ የፊልም ማሳያ አውታር ላይ ለሀገሪቱ የመጀመሪያ የሆነውን ፊልም አስመዝግባለች። ቤንቴ የተሰኘው ፊልም የአራት ሴቶችን የህይወት ውጣ ውረድ የሚያስቃኝ ልብ ወለድ ፊልም ሲሆን ካለፈው ሁለት ሳምንት ጀምሮ በአውታሩ ላይ በመታየት ላይ ይገኛል። ፊልሞቻቸውን በዓለም አቀፉ አውታር በኩል እያዳረሱ ካሉት ሀገራት መካከል ከኬንያ በመቀጠል ታንዛኒያ ሁለተኛዋ ምስራቅ አፍሪካዊት ሀገር ሆናለች። ወደ ቀጣዩ መሰናዶ ከመሻገራችን በፊት ቆየት ካሉ ከተለመዱ የሙዚቃ ሀሳቦች ወጣ ካሉት መካከል አንዱን እንስማ። ያልተጠበቁ ክስተቶችን የሚያፈራርቀውን የዓለም ኃይል ጊዜን መስፍን አበበ እንዲገልጹት ነበረ።
Then
ቀጣዩ መሰናዶ ስንሻገር በዘመናችን ትልቅ ትኩረትን እያገኙ ከመጡ የስነ ምግብ ባህሎች መካከል አንዱ አሰልዘው መጾም ወይንም ኢንተርሚተንት ፋስቲንግ ነው። በ24 ሰዓታት ውስጥ አንዴ ብቻ እንዲመገቡ የሚያበረታታው የአመጋገብ ዘይቤ ደጋፊዎችም ነቃፊዎችም አፍርቷል። የዛሬ ምሽት እንግዳችን መዘምር ግርማ ከሰሞኑ በወጣው የጾም ጣዕም የተሰኘ መጽሐፉ ሁለቱንም ሐሳቦች ከሞላ ጎደል ለመዳሰስ ሞክሯል። የእርሱንም ማንነት ለመቀየር ጥሯል። በዚህ ርዕሰ ጉዳይ የተሳበበትን ምክንያት በመዘርዘር በጉዳዩ ላይ የተወሰኑ ሐሳቦችን ያቀብለናል።
አመሰግናለሁ ሀብታሙ። ያው ከተወሰኑ ዓመታት በፊት ስለ ጾም ጉዳይ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ሰምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመርኩ። በዚህ ጊዜ እነሱን ሳማክርና የተለያዩ ሐሳቦች ያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው። በቴሌቪዥንም በሬዲዮም የማስታወቁ ስራ አገኘው፣ ህብረተሰቡ ጋር በደንብ ደርሷል ብዬ አስባለሁ። ለህብረተሰቡም ጤናና ራሳቸውን ለመጠበቅ የራሱን አስተዋጽኦ እያደረገ
እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከዕለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ መጽሐፉ ከመታተሙ በፊት?
ልክ ነው። መጽሐፉ ከመታተሙ በፊትም ይሁን መጽሐፉን በመጽሐፍ ሂደት ያደረግኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ 2021 ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም በተለየ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም፣ ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንድም የሚያደርጉ፣ በጤና ላይ ግን ብዙ ፍላጎት የለውም። ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ተዋጊ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ፣ ጤነኛ እርጅና እና የተሻለ የህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው፣ እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል።
ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለህ ታስባለህ?
የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ሕክምና ነክ ነገር የተማርነው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው በብዛት የምናውቀው። ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንድንመገብ የሚለውን ነው እንጂ ያቀረቡልን። መጀመሪያ ጤናችንን አውቀን ምን ያህል የሰውነት ስብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከጤናችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በ24 ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ፣ የተለያዩ እንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን 12,000 ጾመኞችን በቀን አንድ የሚመገቡትን ካበቁ በኋላ ያለውን ችግር አጥንቼ ነው የጻፍኩት።
ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል፣ ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው?
በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያከለሱ መጾም የሚባለው ኢንተርሚተንት ፋስቲንግ፣ አንዳንዶቹ 16 ሰዓት ጾመው በ8 ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ 23 ሰዓት ጾመው በ1 ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። ይህን አይነት ምግብ ማብዛት ይኛውን በፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በ6 ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል። ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነጭ በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከመቶ ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ሰው ብዬ ባህር አስራት አንድ ጊዜ መብላት ሳይሆን ዛሬ ሁለት ጊዜ ልበላ እችላለሁ፣ ነገ እንደዚያ፣ ነገ ቁርስ ጠፍታ ከነገ ወዲያ ምሳና ራት እያደረግኩ ያንድ ሳ ያንም ማድረግ አለብኝ። ደግሞ በመመገብ ጊዜም ደግሞ ምን እመገባለሁ፣ የተመጣጠነ ምግብ መሆን አለበት፣ መጥገብ አለብኝ። ምናልባትም በቀን ሶስት ጊዜን በላይ የነበረውን ሶስት አንድ 70% መጽሐፉ ላይ በደንብ የተብራራ ነገር አለው ያለ። ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደ ጨው አይነቶቹ ካልሆነ ራስ ምታት የሚያዞረን የማዕድናት ጉዳይ ያለ ያስብና ፍራፍ ተጠቀለብን። በእንቅስቃሴ ሁኔታችንም ይወሰናል። ደግሞ በጣም የሚንቀር ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ። ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና፣ ከመጸነስ፣ ከማጥባት፣ ከወሊድ ጋር የተያዘ ያለ ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ፣ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ፣ እነዚያ እነዚያን መመርመር አለባቸው እንጂ ይሄንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም ስለሆነ ለኢትዮጵያ ሕዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው ከሚጠበቀው በላይ አሁን እየተደረጉ ባሉ በምታነባቸው ክፍሎችም። ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉ ደግሞ ቢጾሙ የምግብ ፍጆታቸው በጣም ያመጣል ብዬ ነው።
እጅግ በጣም አመሰግናለሁ መዘምር ግርማ። በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላውግሃን ስለነገርከን በእጅጉ አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።